ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በየስፍራው ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ወገኖች ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እያልን የዛሬውን ዝግጅታችንን እንጀምራለን። ባላችሁበት ስፍራ እግዚአብሔር በባርኮቱ እንደሚገናኛችሁ እንቆቅልሾቻችሁንም በቃሉ አማካይነት እንደሚፈታላችሁ ባለሙሉ ተስፋ ነኝ። ታላላቆች፣ ታናናሾች በዚህን ጊዜ በእግዚአብሔር ማድ ዙሪያ ተሰብስባችሁ ይህንን የርሱን ቃልና ጸጋ እንዲሁም በረከቱን ስትጠባበቁ ሳለ እግዚአብሔር ደግሞ በመካከላችሁ ተገልጦ በእውነት በመንፈስ ቅዱስ አማካኝነት ያስተምራችኋል። እኔንም እንዲሁ ያስተምረኛል። ወንድሜንም አለማየውን ከኔ ጋር የሚሰራው ማለቴ ነው እግዚአብሔር እንዲሁ ያስተምረዋል። እግዚአብሔር ይክበር ይመስገን። እንግዲህ በዚህ ሰዓት በእግዚአብሔር ፊት ሁላችንም በአንድ ማድ ዙሪያ ተሰብስበን እንገኛለን ማለት ነው። እግዚአብሔር ይክበር ይመስገን። በዛሬው ዝግጅታችን እንግዲህ ተከታታዩን የመዝሙር ጥናታችንን እንቀጥላለን። በዚህ በመዝሙር ጥናታችን ውስጥ ደግሞ ዛሬ እግዚአብሔር የሚናገረን ነገር አለ። እስቲ እሱን ተስፋ እናድርግ። የግርማ ጥበቡን ዝማሬ እስቲ ልጋብዛችሁ።
ወደ መስቀል ሳይሄድ ጌታችን ለመሞት ትዕዛዝ ሰጣቸው ለደቀ መዛሙርት። ስራዬን ፈጽሜ ልመሄድ ነው ጊዜው ስሮበት ጊዜው የናንተ ነው። ስጋዬን በልታችሁ ደሜንም ጠጡና በስሜ ቁሙልኝ በፍቅር ሆኑና። ያ ጊዜ ሳይመጣ መሰብሰቢያችሁ ወንጌልም ንገሩ እኔ ነኝ ዋሳችሁ። ወንጌልን ስበኩ ለወገኖቻችሁ ፋና በሰማይ ቤት እንዲከብሩ አጋችሁ። ለሚጠፉት ነፍሳት ፍቅር ይኑራችሁ። ኃይሌን ተናገሩ ልጆቼ አይዟችሁ። ሥጋዬን በልታችሁ ደሜንም ጠጡና ለስሜ ቁሙልኝ በፍቅር ሁኑና። ያ ጊዜ ሳይመጣ መሰብሰቢያችሁ ወንጌልን ንገሩ እኔ ነኝ ዋሳችሁ። ሰይጣን ልባቸውን ያሳወረባቸው የደህንነት ሚስጥር ፍጹም ያልገባቸው በሽታና ስቃይ በጣም ያሰራቸው የሚጠፉት ነፍሳት ኧረ ስንቶች ናቸው። ሥጋዬን በልታችሁ ደሜንም ጠጡና ለስሜ ቁሙልኝ በፍቅር ሁኑና። ያ ጊዜ ሳይመጣ መሰብሰቢያችሁ ወንጌልን ንገሩ እኔ ነኝ ዋሳችሁ።
ግርማ ጥበቡ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር አብዝቶ ይባርከው እንላለን። በእውነት ወዳጆቼ ይህ ዝማሬ ለአገልግሎት የሚጋብዝ ጥሪ ነው። እናንተም ደግሞ በዚህ ሁሉ ውስጥ ጸጋ ያለው ቅባትም ያለበት የድሮ መዝሙር ነው ሳትሉ እንደማትቀሩ ባለሙሉ ተስፋ ነኝ። እግዚአብሔር እሱንም ቤተሰቡንም ይባርከው። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ስለዚህ ድንቅ ቃል ስለ ዝማሬው ሙሉ እጅግ አድርገን እናመሰግናለን። በአንድ ላይ ሰብስበ በዚህ ጸጋ ውስጥ ደግሞ እግዚአብሔር ወይ ማለፍ እንድንችል ስትናገረን ከጸባዖት ደግሞ ቃልህን ወደኛ ስትልክ ቤታችን አልጋችን መኝታችን ላይ ሆነን ከቤተሰቦቻችን ከጎረቤቶቻችን ከጓደኞቻችን ጋራ እግዚአብሔር ወይ ተሰብስበን ነው በዚህ አይነት ሁኔታ በፊት እንድንገኝ ይህን ሁኔታ ምቹ አድርገህ ስለፈጠርክልን እጅግ አድርገን እናመሰግንሃለን። አቤቱ አምላካችን ሆይ ቃልህን ሰምተን ደግሞ የምናፍር ቃልህን ሰምተን የምንከሰስበት እግዚአብሔር ሆይ ለፍርድ ቀን እግዚአብሔር አምላካችን ሆይ የምንመልሰውን እንዳናጣ በዚህ በሰማነው በእውነት ቃልህ ደግሞ እግዚአብሔር ሆይ ለሌሎች የምንተርፍበትን ሕይወት እንድትሰጠን እንለምንሃለን። እግዚአብሔር ሆይ በጨለማ ዓለም ውስጥ ያሉትን ነፍሳት ደግሞ ደርሰን እነሱንም ወደ እውነትህ ደግሞ እንድናመጣቸው እግዚአብሔር ሆይ ኃይል ያስፈልገናል፣ ብርታት ያስፈልገናል። ይህ ደግሞ የሚገኘው ከዓለም አይደለም፣ ካንተ ዘንድ ነው። ማስተዋልንና ጥበብን እውቀትንም ደግሞ ትጨምርልን ዘንድ እንጸልያለን። ያን ጊዜ ላንተ የሚሮጥ ጉልበት ይኖረናል። ባለመታከት ባለመሰልቸት እግዚአብሔር አምላካችን ሆይ ላንተ የምንሰጥበትን ሕይወት አንተ እንድታተርፍልን እንጸልያለን። ከኮረጆ የወጣ ዳቦ አድርገን ስበረን ሰባብረን ለሌሎች በብዛት የምንደርስበትን ሕይወት እግዚአብሔር ሆይ ስጠን። እግዚአብሔር አምላካችን ሆይ በዚህች ምሽት ደግሞ ቃልህን ስንሰማ ሳለ በመንፈስ ቅዱስ አማካኝነት እንድታስተምረንና በልባችን ጽላትም ደግሞ እንድጽፍልን እንጸልያለን። ጌታችንና መድኃኒታችን ሆይ በዚህች ምሽት ጸሎታችን መቅደስህን ጥሶ ስለገባ በፊትህም ስለከበረ እጅግ ደስ ይለናል። ክብር ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ባከበርከው ባንድ ልጅ ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ እግዚአብሔር አምላካችን ከቃሉ ማዲ የመገበን እነሆ እስከዚህች ሰዓት ድረስ ደግሞ የምንበቃበትን ጸጋ እንዲሁም ደግሞ ጉልበትን ቸሮናል። ዛሬም ደግሞ በሕይወት ዘመናችን የሚተርፈንን ስንቅ ደግሞ ይሰንቅልናል። እስቲ በማስቀደም ከመጽሐፍ ቅዱሶቻችሁ መዝሙር 85ን አውጡ። በማስቀደም መዝሙር 85ን አውጡ። ወዳጆች የዚህ የመዝሙር 85 አብይ ሐሳብ የእስራኤል የወደፊቱ መታደስ የሚል ይሆናል። ፈጠን ይያላችሁ ጻፉ። በመዝሙር 85 ውስጥ የምናየው ጭብጥ ወይም ዋና ሐሳብ የእስራኤል የወደፊቱ መታደስ የሚል ነው። ይሄኛውም የቆሬ ልጆች መዝሙር ነው። በትላንትናው ምሽት ክፍለ ጊዜ አንደኛውን የቆሬ ልጆች መዝሙርን ተመልክተናል። አንዳንድ ሰዎች ይህንን መዝሙር እስራኤላውያን ከምርኮ ምድር በዝራና በነህሚያ መሪነት ወደ ምድራቸው ከተመለሱበት ሁኔታ ጋር ያያይዙታል። ይሁን እንጂ እውነት ለመሆኑ ሌላ ተጨማሪ ማረጋገጫ እናገኝም። እነዚህ ሰዎች መዝሙሩን ከተቀሰነው ታሪክ ጋር የሚያያይዙት የመዝሙሩን ትንቢታዊ ገጽታ ግንዛቤ ስላገኙ ነው ብዬ አስባለሁ። የመዝሙረ ዳዊት ጻፊ አንድ ሰው ብቻ ሳይሆን ብዙ ሰዎች ናቸው። የሚያስደንቀው ነገር ግን እነዚህን መዝሙሮች አንድ ላይ سنመለከታቸው ተያጅነት ያለው ወጥ ታሪክ ሆኖ እናገኛቸዋለን። ይህ ደግሞ የመንፈስ ቅዱስ ምሬት እንደሆነ አምናለሁ። ትንቢታዊነቱ አጠያያቂ አይደለም። እነዚህ መዝሙሮች በመጽሐፍ ቅዱሳችን ውስጥ በመመሳሰል ባህሪያቸው ተስተካክለው ተቀምጠዋል። እኔ ብዙ ጊዜ ይህ ነገር ይገርመኛል። ይህ መዝሙር ትንቢታዊ መዝሙር ነው፣ ምክንያቱም ወደፊት ሊሆን ያለውን ነገር ይናገራልና። ማንም ሰው ይህንን ትንቢት የእግዚአብሔር ቃል አይደለም በማለት በፈለገው መንገድ ቢተረጉምና ቢያቀርበው እኔን አይገርመኝም። እውነቴን ነው የምላችሁ፣ አብዛኛውን ጊዜ በራሳቸው እውቀትና ሐሳብ ላይ ተደግፈው የእግዚአብሔርን ቃል የሚተረጉሙ ሰዎች አሉ። ይህ አይነቱ አሰራር አደገኝነቱ ከባድ ስለሆነ አሜን ለማለት በጣም ይከብደኛል። እኔ ግን በጣም የምስማማው መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ እግዚአብሔር ያለፈውንና የወደፊቱን እንደሚያውቅ አብራርቶ በሚገልጽ ጸሐፊ ነው። እስቲ የሚቀጥለውን የመዝሙሩን ትንቢታዊ ገጽታ አብረን እንመልከት። አቤቱ ለምድርህ ሞገስን አደረግ የያዕቆብንም ምርኮ መለስክ ይላል። አንዳንድ ሰዎች ይህንን የመዝሙር ቁጥር ካነበቡ በኋላ የእስራኤል ሕዝብ ከባቢሎን ምርኮ ከተመለሰ በኋላ ያለውን ሁኔታ ይገልጻል ይላሉ። በመሰረቱ ከምርኮ የተመለሱትን የአይሁድ ትሩፋን ወይም ቅሬታዎች ብዛት ስንመለከት እዚያው ከቀሩት በቁጥር እጅግ የሚያንስ ሆነው እናገኛቸዋለን። ወዳጆቼ ወደ ምርኮ የሄዱት በሚሊዮን የሚገመት ሕዝብ ነበር። ይህን ልብ በሉ። ከምርኮ የተመለሱት ትሩፋን ወይም ቅሬታዎች ግን በቁጥር
ከ60 ሺህ የሚያንሱ ሰዎች ናቸው። እጅግ የሚያሳዝነው ነገር ወደ አገሩ ከተመለሰው ህዝብ ይልቅ በባዕድ አገር ማለትም በባቢሎን በተለያየ ሁኔታ ተውጦ የቀረው ህዝብ በቁጥር መብለጡ ነው። ታዲያ ይህ ትንቢታዊ መዝሙር ከባቢሎን የተመለሱትን ጥቂት ትሩፋንን ከመናገር ይልቅ እግዚአብሔር በዘመኑ መጨረሻ ከአራቱም የምድር ዳርቻ ወደ ምድራቸው የሚመልሳቸውን የአይሁድ ቅሬታ ወይም ትሩፋንን የሚያመለክት መሆኑ በትክክል ሚዛን የሚደፋ ሐቅ ነው። ቁጥር 2ን እንመልከት። የሕዝብህን ኃጢአት አስቀረ አበሳቸውንም ሁሉ ከደንክ ይላል። ይህ መዝሙር የክብር ገጽታን የተላበሰ መዝሙር ነው። ምክንያቱም የሚናገረው በዘመኑ መጨረሻ እግዚአብሔር በመንግስቱ የሚሰራውን ቸርነትና በጎነት የሚገልጽ ስለሆነ ነው። ወዳጆቼ ይህ ክፍል ፈጽሞ ከባቢሎን ምርኮ በኋላ ያለውን ሁኔታ አይነግረንም። በዚህ መንገድ ልናስበውም አይገባም። የምንጠራጠር ከሆነ ደግሞ የእዝራን፣ የነህሚያን፣ የአጌን፣ የዘካርያስን፣ የሚክያስን የታሪክና ትንቢታዊ መጻሕፍቶች መመርመር እንችላለን። ሚልኪያስ ህዝቡን በመገሰስ ሲናገራቸው እናነባለን። ምክንያቱም ልባቸው ከእግዚአብሔር በጣም ስለራቀ ነው። የሚገርመው እነዚህ ሰዎች ወደ ቤተ መቅደስ ይሄዱ መስዋዕት ሰርክ ያቀርባሉ፣ ነገር ግን ልባቸው ከእግዚአብሔር በጣም ይራቀ ነበር። ስለዚህ ይህ መዝሙር ያለፈውን የባቢሎንን ምርኮ ከመናገር ይልቅ ፈጽሞ በተለየ መልኩ መጪውን ዘመን የሚናገር ሆኖ እናገኘዋለን። ማትንም ሁሉ አስወገድ ከቁጣህ መቅሰፍት ተመለስክ ይላል ቁጥር 3። ይህ መዝሙር በእስራኤል ላይ የመከራ ማት በሚፈስበት ጊዜ ያለውን ዘመን ይናገራል። ይህ ዘመን ለእስራኤል ሕዝብ የከፋ ዘመን ይሆናል። ቀሪው ዓለምም በከባድ መከራ ውስጥ ያልፋል። ወዳጆቼ ታላቁ የመከራ ጊዜ አሁን እንደምናው አይነት ዥንጉርጉር ችግር አይደለም። ማለቴ አንዱ ቤተሰብ በትንሽ ችግር፣ ሌላው ቤተሰብ ደግሞ በትልቅ ወይንም ደግሞ ታዳጊው አገር በመከራ የበለጸገው በድሎት አይሆንም። አሁን በታላቁ መከራ ውስጥ አይደለንም። ያ ጊዜ ግን ችግሩ ዓለም አቀፋዊ ይዘት ይኖረዋል። ደግሞም የፍርድ የመከራና የማዓት ጊዜ ይሆናል። በዚያን ጊዜ ሰይጣን ፈቃዱን እንዲፈጽም ሙሉ በሙሉ ይለቀቃል። ከተማን በደም መበከል የሚፈልገው የክርስቶስ ተቃዋሚ ያለምንም እንቅፋት የሚፈልገውን ሁሉ ያደርጋል። እግዚአብሔር በፍርድ ሰውን ወደ ፍጻሜ ያመጣል ማለት ነው። ወዳጆቼ ለእግዚአብሔር ልጆች የኃጢአት ቅጣት ተወግዷል። የኃጢአት ቅጣት መልስ ያገኘው ጌታ ኢየሱስ ለኃጢአታችን መስቀል ላይ የሞተ ጊዜ ነው። በታላቁ መከራ ጊዜ ሁሉም ነገር በፍርድና በክፉ እጅ ይወድቃል። ደግነቱ በዚያን ጊዜ እኔና እናንተ አማኞች የሆንን ሁሉ ማለቴ ነው ስለማንኖር ይህንን ክፉ ነገር አናይምና። እግዚአብሔር አምላካችን የተመሰገነ ይሁን። በዚያን ጊዜ የክርስቶስ አካል የሆነች ቤተ ክርስቲያንም አትኖርም። ቁጥር 4ና 5ን ተመልከቱ። የመድኃኒታችን አምላክ ሆይ መልሰን፣ ቁጣህንም ከኛ መልስ፣ በእውኑ ለዘላለም ትቆጣናለህን? ቁጣህንስ ለልጅ ልጅ ታስረዝማለህን? ይላል። በቀደሙት መዝሙራት እንደ ተመለከትነው በዚያ ታላቅ መከራ ጊዜ የሕዝቡ እንጀራና ውሃን ባ ይሆናል። በአጠቃላይ ምግባቸውን ባ ይሆናል ማለት ነው። ከዚያም የሕዝቡ መከራ የሚወገድበት ጊዜ ይመጣል። በዚያን ጊዜ እግዚአብሔር እንባን ሁሉ ከዓይኖች ያብሳል። እግዚአብሔር ይክበር ይመስገን። በቁጥር 8 መሰረት እግዚአብሔር በኃጢአት ላይ የመጨረሻውን ፍርድ በሚሰጥበት ጊዜ የራሱ ሕዝብ ወደ ዓለም አስተዋል አይመጡም፣ ወደ ኃጢአትም አይመለሱም። ለምን ብትሉኝ የዚያን ጊዜ ኃጢአት ከምድር ገጽ ከአጽናፍ ዓለሙም ሙልጭ ብሎ ተጠራርጎ ይወገዳልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው ይላል ቁጥር 9። እስራኤልን ዛሬ በክብሯ አናያትም። ዛሬ ይቺ አገር የእግዚአብሔር ክብር በርሷ ላይ ከመታየት ይልቅ የድንጋይ ወይም ያለት ክምር ይታይባታል። እግዚአብሔር ያችን ምድር ይጎበኛት ዘንድ ልንጸልይ ያስፈልጋል። ወዳጆቼ በመጽሐፍ ቅዱስ ውስጥ ከታወቁት ጥቅሶች ይህኛው አንዱ ነው። ቁጥር 10ን ተመልከቱ። ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ይላል። በዘመናችን ምሕረትና እውነት ሲገናኙ አናይም፣ ጽድቅና ሰላምም እርስ በርሳቸው ሲስማሙ አናይም። አንድ ነገርስ እንኳ ሲናገሩ አንመለከትም። ለዚህ አንዱ ምክንያት በዚህ ምድር ላይ ሰላም የለንም፣ ለዚህም ጽድቅ መጥፋቱ ነው። ወዳጄ ነገሮች ትክክለኛ መስመራቸውን ሲይዙ ያለ ጥርጥር ሰላም በምድር ላይ ይሰፍናል። ነገር ግን በሰሌዳ ላይ ሰላም የሚል ቃል ጽፈን አደባባይ መሰለፋችን ሰላምን አያመጣም። ዛሬ ነገሮች በእኔ የግል ሕይወት ውስጥ እየተስተካከሉ አይደሉም። በጎረቤቶቻችንም ሆነ በየስፍራው ሁሉ ተመሳሳይ ነገር ነው የሚታየው። ነገሮች እስካልተስተካከሉ ድረስ ሰላም በምድር ይገኛል ማለት ዘበት ነው። ይህ እጅግ ትልቅ ቁም ነገር የያዘ ጥቅስ ነው። የመጨረሻውን ክፍል ቁጥር 13ን እናንብብ። ጽድቅ በፊቱ ይሄዳል ፍለጋውንም በመንገድ ውስጥ ያኖራል ይላል። ጌታ ኢየሱስ በመንደር በሚገዛበት ጊዜ በጽድቅ ይፈርዳል። እግዚአብሔር ለዘላለም ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የመዝሙር 85 ጥናታችንን እዚህ ላይ እንገታና አሁን በቀርብ ጊዜ ደግሞ ወደ መዝሙር 86 ተዛውረን ጌታ የሚናገረንና አብረን እንመለከታለን። ወዳጆች የዚህ የመዝሙር 86 አብይ ሐሳቡ ዳዊት ስለሚመጣው የእግዚአብሔር መንግስት የጸለየው ጸሎት የሚል ነው። ፈጠን ፈጠን ይያላችሁ ጻፉ። ዳዊት ስለሚመጣው የእግዚአብሔር መንግስት የጸለየው ጸሎት ይላል። አሁን የዳዊት ጸሎት ወደ ሆነው መዝሙር መተናል ማለት ነው። ይህ መዝሙር የእግዚአብሔር ሌላ አስደናቂ ስም ያስተዋውቀናል። ቀደም ባሉት መዝሙሮች የተለያዩ የእግዚአብሔርን ስሞች መመልከታችን ይታወሳል። ለምሳሌ ኤሎሂም የሚለውን ስም ተመልክተን ነበር። ይህ ስም የእግዚአብሔርን ፈጣሪነት የሚናገር ስም ነው፣ ወይም እግዚአብሔር ፈጣሪ ነው ማለት ነው። እንደዚሁም ጆቫ የሚለውን ስምም አይተን ነበር። ይህ የእግዚአብሔር ስም ልዩ ትርጉም አለው። የሚናገረው የእግዚአብሔርን አዳኝነት ነው። አስተዋላችሁ? ጆቫ የሚለው የእግዚአብሔር ስም የርሱን አዳኝነት ይገልጻል ማለት ነው፣ ወይም እግዚአብሔር አዳኝ ማለት ነው። ወዳጆቼ አንዳንድ የስህተት ትምህርቶች በዚህ ትልቅ ስም ከለላ እየተንቀሳቀሱ እንዳሉ እናውቃለን። ከዚህ የተነሳ ጆቫ ወይም እግዚአብሔር አዳኛችን የሚለውን ጤናማ ስም ከስህተት አስተማሪዎች የተነሳ መስማት እንኳ የጠላን ይመስለኛል። አጋጥሟችሁ አታቁምን? እኔም እንደናንተ አይነት ስሜት የተሰማኝ ጊዜ አስታውሳለሁ። ወዳጆቼ ጆቫ ማለት ግን እግዚአብሔር አዳኝ ነው ማለት ነው። እኛ ላላመኑ ሰዎች ኢየሱስ ያድናል ብለን እንመሰክር የለ? ታዲያ ምን ማለታችን ነው? በሌላ አነጋገር ወይም በዕብራይስጡ ቃል ጆቫ የሚለውን ቃል መጠቀማችን እንደሆነ አንርሳ። በዚህ መዝሙር 7 ጊዜ የተጠቀሰውን የእግዚአብሔርን ስም እንመለከታለን። ይህም ስም አዶናይ የሚል ነው። የዚህ ስም ቀጥተኛ ትርጉም ጌታ ማለት ነው። አዶናይ ማለት ጌታ ማለት ነው። አክራሪ ወይም ሃይማኖተኛ ይሁዶች ጆቫ የሚለውን ስም ከመጠቀም ይልቅ አዶናይ የሚለውን መጠቀም ይመርጣሉ። ኦርቶዶክስ አይሁዶች ደግሞ ጆቫ የሚለውን ስም ለመጥራት ስለሚፈሩ ያህዌ የሚለውን መጥራት ይመርጣሉ። ያህዌ የሚለውን ስም መጥራት ይመርጣሉ። ይህንንም ስም በከንቱ አይጠሩም። በብዙ ፍርሃት የሚጠሩት ክቡር ስም ነው። እነዚህ የኦርቶዶክስ አይሁዶች ጆቫ የሚለውን ስም እጅግ ስለሚፈሩና ስለሚያከብሩ ከዚህ ይልቅ አዶናይ የሚለውን መጥራት ይመርጣሉ። አዶናይ የሚለው የእግዚአብሔር መጠሪያ ጆቫ የሚለውን የተካ ስም ነው። ልብ በሉ፣ አዶናይ የሚለው የእግዚአብሔር መጠሪያ ጆቫ የሚለውን የተካ ስም ነው። ስለዚህ የስሙ ትርጉም ቀደም ብለን እንደተመለከትነው እግዚአብሔር አዳኛችን ነው ማለት ነው። ምሕረቱን በእኛ ላይ ያጠና ቅዱስ አምላክ እንደማለት ነው። በዚህ መዝሙር ውስጥ አዶናይ እግዚአብሔር አዳኛችን ወይም ጌታችን የሚለው ስም 7 ጊዜ ተደጋግሞ በመጠቀሱ አንዳንድ የመጽሐፍ ቅዱስ ተማሪዎች መሲያዊ መዝሙር ነው ይላሉ። በኔ በኩል ግን ይህ ስም ተደጋግሞ ስለተጠቀሰ ብቻ መሲያዊ መዝሙር ነው ብዬ ለመጥራት ይቸግረኛል። ለምን ብትሉ በውስጡ ከቀረበው ጸሎት ባሪ እየተነሳ ነው። እስቲ ለምሳሌ ቁጥር 11ን እንመልከት። አቤቱ መንገድህን ምራኝ በእውነትም ይሄዳለሁ ስምህን ለመፍራት ልቤ ደስ ይለዋል ይላል። ይህንን ቁጥር ከጌታ ኢየሱስ ሕይወት ጋር የምናገናኝበት ምንም መንገድ የለም። ጌታ ኢየሱስ የአባቱን ፈቃድ ለመፈጸም ወደዚህ ምድር ስለመጣ እንዲህ ብሎ የጸለየበት አንድም ጊዜ እንደሌለ ከቅዱስ ቃሉ መመልከት እንችላለን። እንዲህ ብሎ መጸለይም አላስፈለገው። ታዲያ ይህ ጸሎት በቀጥታ የሚስማማው ከኔና ከናንተ ሕይወት ጋር ነው። ስለዚህ የእግዚአብሔር መንገድና እውነት መማር ያስፈልገናል። ወዳጆቼ የእግዚአብሔርን ስም በከንቱ ከመጥራት እጅግ ልንቆጠብ ያስፈልገናል። ውስጣችን በፍርሃት መሞላት ይኖርበታል። ጌታ ኢየሱስ ወደዚህች ምድር የመጣው የአባቱን ፈቃድ ለመፈጸም ነው። ደግሞም በተግባር ያዋለው ይህንኑ ነበር። ስለዚህ ከእኛ ፍጹም የተለየ ሆኖ ነው የኖረው። በእውነት ወዳጆቼ በእግዚአብሔር ሕዝብ መካከል የጎደለው ትልቁ ነገር ቢኖር ለእግዚአብሔር ስም ተገቢውን ክብር አለመስጠታችን ነው። በለታዊ ሕይወታችን ከኃጢአት ርቀን ጌታን በማስከበር ሕይወት መመላለስ አለመቻላችን ትልቁ ችግራችን ነው። አንድ ጊዜ የህንዱ መሪ ኢንዲራ ጋንዲ እንዲህ ሲሉ ተናገሩ። ክርስቲያኖች ዝም ብለው ጌታ እንዳዘዛቸው እርስ በርሳቸው በመዋደድ ተፋቅረው ቢኖሩ ያለምንም አቅማማት በዚህ ብቻ ዓለም በሞላው በተከተላቸው ነበር ብለዋል። እውነት አይደለምን ወገኖቼ? ዛሬ ጥላቻና ይህንን የመሳሰሉ ነገሮች የሚታዩት አብዝቶ እንዲያውም በክርስቲያኖች መካከል ነው። ኩርፊያ ይታያል፣ መጣላት ይታያል፣ መገፋፋት ይታያል። ኦ እግዚአብሔር እኔንም ሆነ እናንተን ከዚህ አይነት ሕይወት ይጠብቀን። ዛሬ ብዙ ክርስቲያኖች በተገለጠ ኃጢአት ውስጥ እንኳን ሲመላለሱ ባይታዩም ነገር ግን በውስጣቸው በተደበቁ ኃጢአቶች እየተገዙ እንደሆነ ይታያል። ከነዚህ ኃጢአቶች አንዱ ስንፍና ነው። እነዚያ ማኞች ስራት ባጣዩት ምስቅልቅል ውስጥ ሆነው ላይታች ሲሉ በልዩ ልዩ ከንቱ ነገር ተጠምደው ጊዜውን የሚያስመሹ በቁጥር ጥቂት አይደሉም። በዚህ ምክንያት ሊሰሩት የተገባቸው የዕለት ተግባራቸውን በሚገባ ሳያከናውኑ እንዲሁ ይቀራሉ። ያልሰሩበትንም ደሞዝ ለመቀበል ሲሽቀዳደሙ ይታያሉ። ክርስቲያን ወገኖቼ እንዲሁም አድማጮቼ በስንፍና ሀገርን ሕዝብን እንዳንበድል የእግዚአብሔርንም ስም እንዳናሰድብ በበረከታችንም መካከል እርምይዘን እንዳንገባ የበረከትን ሰማይ በራሳችን ላይ እንዳንዘጋ እስቲ ቆም ብለን ሕይወታችንን እንመርምር። እግዚአብሔር ይርዳን ወዳጆቼ። ዘማሪው በቁጥር 11 ውስጥ በእውነትም ሄዳለሁ ይላል። ምን ማለቱ ነው? ይሄ ከኛ የሚጠበቅ ምላሽ መሆን አለበት። እግዚአብሔር እንድንመላለስበት በሰጠን ብርሃን ወይም በእግዚአብሔር ብርሃን መሄድ አለብን። ያ የእግዚአብሔር ብርሃን ማን ነው? እኔ የሕይወት ብርሃን ነኝ ያለው ጌታ ኢየሱስ ክርስቶስ ነው። ቃሉም እንድንመራበት የተሰጠን ብርሃናችን ነው። ወዳጆቼ ጌታን ለመቀበል በእምነት ልባችንን ከሰጠነው እርሱ ደግሞ ሊቀበለን ዝግጁ ነው። ልባችን ለርሱ በመሰጠት ከርሱ ጋር ከተቆራኘ ኦ ምስጋናችን የዚያን ጊዜ ከጣራ ያለፈ ታላቅ በረከት ይሆናል። ቁጥር 12ን አብረን አንድ ላይ አንብበን መልእክቱን እናጠቃልላለን። አቤቱ አምላኬ ሆይ በልቤ ሁሉ አመሰግናለሁ ለዘላለምም ስምህን አከብራለሁ ይላል። እግዚአብሔር ይክበር ይመስገን። የዚህ የመዝሙር 87 አብይ ያሳቡ ጽዮን የእግዚአብሔር ከተማ የሚል ነው። ጽዮን የእግዚአብሔር ከተማ የሚል የመዝሙር 87 አብይ ያሳብ ነው። ይህ መዝሙር የቆሬ ልጆች መዝሙር በመባል ይታወቃል። በርግጥ የቆሬ ልጆች መዝሙር ነው። ታዲያ መዝሙሩ ስለምን ይናገራል ብለን ስንጠይቅ መዝሙሩ የሚናገረው ስለ እግዚአብሔር ከተማ ስለ ጽዮን ሲሆን ስለ ኢየሩሳሌም የወደፊቱ ክብርም ይናገራል። የእስራኤል ሕዝብ እግዚአብሔርን ለማምለክ ወደ ኢየሩሳሌም የሚሰበሰብበት ጊዜ ይመጣል። ዛሬ ብዙ አማኞች ይጓዛሉ በሰማይ ብርሃን ጮራ ወደ ኢየሱስ ወደ ጽዮን ተራራ የሚለውን መዝሙር ሲዘምሩ ተሰማሉ። እኔም ይህን ድንቅ ዝማሬ ባለፉት በወጣት ጊዜያቶቼ ዘምሬው ነበር ወደዋለሁ። በምድር ያለችውን ጽዮን ያሰብን የምንዘምር ከሆነ ግን መዝሙሩ ትርጉም የለሽ ይሆናል ብዬ እፈራለሁ። ምድራዊቷ ጽዮን የሰማዩቷ ምሳሌ ወይም ጥላናት ከብዙ ጎብኚዎች ጋር ሆነን በእስራኤል አገር የምትገኘውን የጽዮን ተራራ የማየት እድል ገጥሞኝ ነበር። ይህ ስፍራ በኢየሩሳሌም ውስጥ ከሚገኙት ከፍተኛ ስፍራዎች አንዱ ነው። ተራራውን ስንወጣ ቀደም ሲል የሰማነው ዝማሬ እጓዛለሁ በሰማይ ብርሃን ጮራ ወደ ኢየሱስ ወደ ጽዮን ተራራ የሚለውን ዝማሬ ሳስበው ትዝ አለኝ። ወደ ተራራው ጫፍ ላይ አድካሚ ጉዞ ቢሆንም በኋላ ግን መድረስ ይቻልን። ቁጥር 1ን ተመልከቱ። መሰረቶቹ በተቀደሱ ተራሮች ናቸው ይላል። በአዲሱ ትርጉም ደግሞ መሰረቱን በተቀደሱ ተራሮች አቆመ ይላል። ነቢዩ ኢሳይያስ በምዕራፍ 2 ቁጥር 2 ላይ በዘመኑ ፍጻሜ የእግዚአብሔር ተራራ በተራሮች ራስ ላይ ጸንቶ ይቆማል ከኮረብቶችም በላይ ከፍ ከፍ ይላል አሕዛብም ሁሉ ወደ እርሱ ይሰበሰባሉ በማለት ተናግሮ ነበር። ይህንን አስመልክቶ ዘካርያስ የጻፈውን በምዕራፍ 2 ከቁጥር 10 እስከ 11 ያለውን ስፍራ ተመልከቱ። ዘካርያስ ምዕራፍ 2 ከቁጥር 10 እስከ 11 ያለውንም በኋላ ተመልከቱ። እስከ ዛሬ የተመለከትን የነበረው ክፍል የዘሌዋውያን ክፍል መዝሙር ነው። በዚህ ክፍል ውስጥ የመገናኛው ድንኳን ኋላም ደግሞ መቅደሱም መካከለኛውን ስፍራ እንደያዘ እናውቃለን። ቁጥር 2 እና 3ን ተመልከቱ። ይህን ሐሳብ የሚመስለው ሐሳብ በመዝሙር 48 ውስጥ ቀደም ሲል ተጠቅሶ ነበር። በቁጥር 4 ውስጥ መዝሙር 87 ቁጥር 4 ውስጥ ረአብ የሚል ስም ተጠቅሶ እናገኛለን። ረአብ የያሪኮ ከተማ ጋለሞታ ወይም ሴተኛ ዳሪ ሴት አልነበረችም፣ ነገር ግን የግብጽ ጋለሞታ ሴት ነበረች። ለማገናዘቢያ ያክል ኢሳይያስ ምዕራፍ 51 ቁጥር 9ን ተመልከቱ። መዝሙር 89 ቁጥር 10ንም መመልከት ትችላላችሁ። ግብጽ በደቡብ በኩል ያለውን ኃይል ሲያመለክት፣ ባቢሎን ደግሞ የሰሜኑ ኃይል ምሳሌ ነው። ረአብ የሚለው መጠሪያ ስም ትርጉም የታወከ ማለት ነው። ልብ በሉ፣ ረአብ የሚለው መጠሪያ ስም ትርጉሙ የታወከ ማለት ሲሆን፣ ባቢሎን ማለት ደግሞ ግራ የተጋባ ማለት ነው። እነዚህ የታወቁና ግራ የተጋቡ ሕዝቦች ጌታ ኢየሱስ በጽዮን ተራራ ላይ በሚገዛበት ጊዜ ፍጻሜያቸው ይሆናል። በጣም የሚያስደንቀው የጽዮን ተራራ የብዙ ሕዝቦች የውልደት ስፍራ የሚሆንበት መሆኑ ነው። ጌታ ኢየሱስ በጽዮን ተራራ ላይ በክብሩ በሚቀመጥበት ጊዜ ዓለም ሁሉ ወደ እርሱ ማለት እርሱ ወዳለበት ወደ ኢየሩሳሌም ይጎርፋል። ልብ በሉ፣ ኢሳይያስ ምዕራፍ 2 ቁጥር 2ንም በደንብ አድርጋችሁ ተመልከቱ። መዝሙር 87 ቁጥር 5ን ተመልከቱ። የነገሥታት ንጉሥ ጌታ ኢየሱስ ክርስቶስ ይቺን ጽዮንን የዓለም ዋና ከተማ ያደርጋታል። ቁጥር 6ን አንብበን የዛሬውን የመዝሙር 87 ጥናታችንን እናገባድዳለን ማለት ነው። እግዚአብሔር ለሕዝቡ በውስጧም ለተወለዱት ታላቆቿ በመጻፍ ይነግራቸዋል ይላል። በዚያንች ወሳኝ ወቅት ብዙ ሕዝቦች ፊታቸውን ከልባቸው ጋር ወደ ጌታ ይመልሳሉ። ምክንያቱም በሐሰተኛው ክርስቶስ መታለላቸውን የሚገነዘቡት ያን ዕለት ነው። ወዳጆቼ ምን አይነት የከበረ ቀን የሚሆን ይመስላችኋል? እኔ በመንፈሴ ስረዳው በልዩ ደስታ ተሞልቼ ሃሌሉያ ያስብለኛል። እግዚአብሔር ይክበር ይመስገን። መዝሙር 88 ደግሞ በመከራ መሃል በእግዚአብሔር መታመን የሚል ሐሳብ ይዟል። አብይ ሐሳቡ ነው ማለት ነው። በመከራ መሃል በእግዚአብሔር መታመን ይላል። ይህኛው መዝሙር የቆሬ ልጆች መዝሙር ነው። ይህ መዝሙር የሐዘን የልብ ስብራት መዝሙር ነው። መዝሙር 87 በሙሉ ክብርንና ውዳሴን ሲናገር፣ ይህኛው መዝሙር 88 ደግሞ የዚያ ተቃራኒ በመሆን ሐዘንና ትካዜን የልብ ስብራትን ይናገራል። ስለዚህ የሰቆቃ መዝሙር ብለን ብንጠራው ማጋነን አይሆንም። ይህ መዝሙር በመዝሙር መጽሐፍ ውስጥ የዋይታ የጨለማና የሐዘን መዝሙር ምሳሌ ነው። አቤቱ ይላል ቁጥራን፣ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮኹላል። በዚህ መዝሙር ውስጥ የሚፈነጥቀው የተስፋ ጨረር እግዚአብሔር የደህንነት አምላክ የሚለውን ነው። ይህ መዝሙር ከመጽሐፍ ቅዱስ ውስጥ ከተወሰኑ ሰዎች ሕይወት ጋር ይዛመዳል። ለምሳሌ ያክል ኢዮብን፣ ንጉሥ ዖዝያን ማለትም በለምጽ በተቀሰፈበት ጊዜ የነበረውን ሐዘንና ስብራት፣ ነቢዩ ኤርምያስ በጉድጓድ ውስጥ በተጣለበት ጊዜና ንጉሥ ሕዝቅያስ በባጭ በተመታበት ጊዜ ያለውን ሁኔታ የሚመለከት ነው። ወዳጆቼ በመከራ ውስጥ ማንም ይለፍ ማንም፣ ዋናው ነገሩ ይሄ ሳይሆን መዝሙሩ ለመግለጽ የሚሞክረው የመከራን ትልቅነት ነው። በመከራ መሃል እግዚአብሔር ብቻ የደህንነት አምላክ እንደሆነ ማወቅና ማመን ወደር የሌለው ትልቅ አሸናፊነት ነው። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ዝግጅታችንን እዚህ ላይ እናጠቃልላለን። ደህና ደሩ።